የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግር ትኩረት መስጠት እንዳለበት ተነገረ። በሌላ በኩል የደቡብ አፍሪካው ፕሬዝደንት የአፍሪካ ሀገራት በአህጉሪቱ የሚታየውን ፍልሰት ለመቆጣጠር ግጭትና አለመረጋጋትን መሰረታዊ መንስኤዎች ለመፍታት አብረው እንዲሰሩ ጥሪ ያቀረቡ። መቀመጫቸውን ቤንጋዚ ያደረጉ የሊቢያ ባለስልጣናት የተለያዩ ዜጎች ያሏቸውን ቢያንስ 117,350 ህገወጥ ስደተኞች ከአገር ማባረራቸውን ገለጹ። በሌላ በኩል ከ100,000 የሚበልጡ ፈቃደኛ ሱዳናውያን ወደ አገራቸው ለመመለስ ተመዝግበው የመመለሻ አውሮፕላን እየተዘጋጀ መሆኑ ተመልክቷል። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን በተካሄደ የተመሳሳይ ጾታ አፍቃሪያን ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱል ቢ የተባለው ተጠርጣሪ አይኤስ ለተባለው ጽንፈኛ አሸባሪ ቡድን ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኘታቸውን ገለጹ። በጥቃቱ አንድ ግለሰብ ተገሏል። ስለ 11 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ዜናው በዝርዝር። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ የአፍሪካ ሀገራት ስደትን ለመቆጣጠር ግጭትና ለመረጋጋትን ጨምሮ መሰረታዊ መንስኤዎቹን ለመፍታት አብረው እንዲሰሩ ጥሪ ያቀረቡ። ራማፎዛ በጆሃንስበርግ በሚገኘው የፓን አፍሪካ ፓርላማ ላይ ባሰሙት ንግግር ደቡብ አፍሪካ ይህን ሁሉ ችግር ብቻዋን መቋቋም አትችልም። የደቡብ አፍሪካው ፕሬዝዳንት በዚሁ ንግግራቸው ላይ በአገራቸው የሚታየውን የውጭ ዜጎች ጥላቻ አውግዘዋል። የአፍሪካ መንግስታት ስደትን ለመፍታት ኃላፊነቱን መጋራት አለባቸውም ብለዋል። ቁጥጥር የሌለው ፍልሰት አሊያም ስደት ደግሞ የብሔራዊ ደህንነትን ሉዓላዊነትና ማህበራዊ ስርዓትን አደጋ ላይ ሊጥል ይችላል ሲሉ ሲሪል ራማፎዛ አስጠንቅቀዋል። ከዚህ በተጨማሪ በደቡብ አፍሪካ የሚገኙ ስደተኞችና ጥገኝነት ፈላጊዎች የደቡብ አፍሪካን የኢሚግሬሽን ህጎች እንዲያከብሩ አሳስበዋል። መቀመጫቸውን ቤንጋዚ ያደረጉ የሊቢያ ባለስልጣናት የተለያዩ ዜግነት ያላቸውን ቢያንስ 117,350 ህገወጥ ያሏቸውን ስደተኞች ከአገር ማባረራቸውን ገለጹ። በሌላ በኩል ከ100,000 በላይ የሚሆኑ ፈቃደኛ ሱዳናውያን ወደ አገራቸው ለመመለስ መመዝገባቸውን የምስራቅና በአብዛኛው የደቡብ ሊቢያ ግዛትን የሚቆጣጠረውና በሊቢያ የተወካዮች ምክር ቤት የተሾመው መንግስት ትናንት ሰኞ አስታውቋል። ህገወጥ ስደት ከአገር ሉዓላዊነት ደህንነት ጋር የተያያዘ ጉዳይ ነው ያሉት የሊቢያ መንግስት መሪ ኦስማ ሐማድ በሊቢያ የድንበር ቁጥጥር እንዲጠናከር፣ በሰው አዘዋዋሪዎች ላይ ጠንካራ እርምጃ እንዲወሰድ፣ እንዲሁም በመንግስት ተቋማት መካከል የተቀናጀ አሰራር እንዲኖር ጥሪ አቅርበዋል። በፈቃደኝነት ወደ አገራቸው የመመለስ መርሃ ግብር ላይ የተመዘገቡ የሱዳን ዜጎችን ለመመለስ የሚያስችሉ የሰብአዊ በረራዎች መጀመራቸውንም ኦሳማ መናገራቸው ተዘግቧል። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግሮች ትኩረት መስጠት እንዳለበት የጸጥታና የፖለቲካ ተንታኞች ተናገሩ። ዛሬ የጀመረው 49ኛው የአፍሪካ ህብረት ጉባኤ መሪ ሀሳብ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የሚል መሆኑ ተመልክቷል። የፖለቲካ ተንታኞች በበኩላቸው ከልማት ጋር የተገናኘው ይህ መሪ ሀሳብ በአህጉሪቱ በቀጠሉት ግጭቶችና የጸጥታ ስጋቶች ይዋጣል ሲሉ ግምታቸውን ከወዲሁ ያስቀምጣሉ። ጉባኤው ከአህጉሪቱ ውጭም ሆነ በአህጉሪቱ ውስጥ ተከስተው ተጽዕኖ እያሳደሩ ባሉ ግጭቶች ላይ መወያየት እንዳለበት ተንታኞች አስተያየት ሰጥተዋል።
የጸጥታ ጉዳዮች ስቲል አሁንም ቢሆን አህጉሪቷን የሚፈታተኑ ናቸው። ለምሳሌ የሱዳን ጉዳይ እንደቀጠለ ነው። ኮንጎ አካባቢ ያለው ዲያርሲና ሩዋንዳ መካከል ያሉ ግጭቶች እንደቀጠሉ ናቸው። እንዲያውም ባለፉት ሁለት ሶስት ዓመታት የምንመለከተው የአፍሪካ ህብረት ሚና ግጭቶች ከመፍታትና ከማስተዳደር አኳያ ሚናው የመዳከም ሁኔታ ያሳየ መሆኑ ይታያል።
አዲስ አበባ ላይ ዛሬ የጀመረው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባን በተመለከተ ዜና መጽሔት ዘገባ ይዟል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን ላይ በተካሄደ የተመሳሳይ ጾታ አፍቃሪያን የኩራት ሰልፍ ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱል ቢ የተባለው ተጠርጣሪ አኤስ ለተባለው ጽንፈኛ ቡድን ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኔታቸውን ገለጹ። የጀርመን ፌደራል አቃቤ ሕግ ቢሮ በጀርመን ተነባቢ ለሆነው ቢልድ ለተባለው ጋዜጣ የተንቀሳቃሽ ምስሉን ወይም ቪዲዮውን ማግኔቱን አረጋግጧል። ሽፒግል የተባለው በጀርመን ተነባቢው መጽሔት እንደዘገበው ደግሞ በቀረጻው ላይ ጭምብል ለብሶ አረበኛ ሲናገር የነበረው ሰው ተጠርጣሪው ጽንፈኛ አብዱል ቢል እንደሆነ ይታመናል። ባለፈው ቅዳሜ መዲና በርሊን ቀኑን ሙሉ ሲካሄድ በዋለው የተመሳሳይ ጾታ አፍቃሪያን የኩራት ሰልፍ ፌስቲቫል ወደ መጠናቀቂያው ሰዓት ምሽት ላይ በርካታ ሰዎች ባሉበት መንገድ ላይ የተሽከርካሪ ጥቃት ሲደርስ አንዲት ሴት ሕይወቷን አጣለች፣ 31 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ተጠርጣሪው ጥቃት አድራሽ አብዱል ቢ ጥቃቱን ባደረሰበት ወቅት ስለታማ ቆንጨራ ሳይዝ እንዳልቀረም ተዘግቧል። ለሽብር ጥቃት ስጋት ሊሆን እንደሚችል ይታመን የነበረው የ21 ዓመቱ ወጣት አብዱል ቢ በቁጥጥር ስር ሊያውሉት በሞከሩ የፖሊስ መኮንኖች ከተተኮሰበት ከአንድ ቀን በኋላ ሕይወቱ ማለፉ ይፋ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ነታንያሁና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሟቹ የአሜሪካ ምክር ቤት አባል ሴናተር ሊንዝ ግራሃም የቀብር ስነ ስርዓት ላይ ለመገኘት ዋሽንግተን መግባታቸው ተዘገበ። ሁለቱ መሪዎች በቀብር ስነ ስርዓት ላይ ለመገኘት ወደ ዋሽንግተን ያቅኑ እንጂ ይህንን ጉብኝት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ሊጠቀሙበት እንዳቀዱ ተያይዞ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ከትራምፕ ጋር በሚያደርጉት ግንኙነት በዋናነት በኢራን ጉዳይ ላይ ለማተኮርና ትራምፕ አዲስ ጥቃት በኢራን ላይ እንዲፈጽሙ ለማሳመን ሊሞክሩ እንደሚችሉ የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ዛሬ ዋሽንግተን ሲገቡ የኢራን ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ መሆኑ ነው። ዋሽንግተን ላይ የሚገኙት የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በበኩላቸው የሴኔተሩን የቀብር ስነስርዓት አስታከው አገራቸው ያስፈልጋታል ያሉትን የፓትሪዮት ሚሳይሎችን ከአሜሪካ ለማግኘትና ትራምፕ በሩሲያ ላይ ጠንካራ ማዕቀቦች እንዲጥሉ ግፊት ለማድረግ ሊጠቀሙበት ይችላሉ ተብሏል። ሟቹ የአሜሪካ ሴናተር ሊንዝ ግራሃም የእስራኤልና የዩክሬን ቁልፍ ደጋፊ እንደነበሩ ይታወቃል። የግራሃም ሞት በአሜሪካ ምክር ቤት እሳቸው ይደግፉት የነበረው በሞስኮ ላይ ሊጣል የታቀደው የማዕቀብ ጥቅል እንዲጸድቅ ጫናው ሊጨምር ይችላልም ተብሏል። ይህ በእንዲህ እንዳለ በአሜሪካ ፖለቲካ መድረክ ተደማጭነት ያላቸው የአሜሪካ ሴናተር ሊንዝ ግራሃም ከዚህ ዓለም በሞት ከተለዩ ከሁለት ሳምንት በኋላ ዛሬ ዋሽንግተን የሁለት ቀናት ሐዘን ስነ ስርዓት ይጀምራል። ከ30 ዓመታት በላይ ለሪፐብሊካኖች በሕግ አውጪው አካል ውስጥ ያገለገሉት ሴናተር ሊንዝ ግራሃም የሐዘን ስነ ስርዓቱ በኮንግረስ መቀመጫ በሆነው ካፒቶል በሚደረግ ስነ ስርዓት እንደሚጀምር ታውቋል። በካፒቶል ከሚደረገው ስነ ስርዓት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በብሔራዊ ካቴድራል በሚካሄደው የመታሰቢያ ስነ ስርዓት ላይ ለሴናተሩ ክብር እንደሚሰጡ ይጠበቃል። ነገ በረቡዕ ግራሃም በትውልድ አካባቢያቸው በደቡብ ካሮላይና ኮሎምቢያ የቀብር ስነ ስርዓታቸው እንደሚፈጸም ተመልክቷል። የ71 ዓመቱ አዛውንት የሪፐብሊካን ፖለቲከኛ ሐምሌ 4 ቀን በልብ ህመም በድንገት ሕይወታቸው ማለፉ ተመልክቷል። ሟቹ ሴናተር ሊንዝ ግራሃም በውጭ ፖሊሲ ረገድ የሩሲያና የኢራን ጽኑ ተቃዋሚ በመባል የሚታወቁ ፖለቲከኛ ነበሩ። በደቡባዊ ጃፓን በተከሰተው የመሬት መንቀጥቀጥ ዛሬ በደርዘን የሚቆጠሩ ጉዳተኞች ለሕክምና እርዳታ ሆስፒታል መግባታቸው ተዘገበ። ከአካባቢው የሚወጡ ዘገባዎች እንደሚያመለክቱት በመሬት ርዕደቱ በርካታ ቤቶች ፈራርሰዋል። በአንዳንድ በተጎዱ ሕንፃዎች ውስጥም ሰዎች ተጣብቀው መውጣት አልቻሉም። በጃፓን ደቡባዊ ኪቡ ደሴት ማክሰኞ በአካባቢው የሰዓት አቆጣጠር ከቀትር በኋላ በሬክተር መለኪያ 7.1 ከባድ የመሬት መንቀጥቀጥ ተከስቷል። ኤንኤችኬ የተባለው የጃፓን መገናኛ ብዙሃን ከመሬት መንቀጥቀጡ ክስተት በኋላ ቢያንስ 50 ሰዎች መጎዳታቸውና ሆስፒታል መግባታቸውን ዘግቧል። ምንም እንኳ የመሬት መንቀጥቀጡ ድልድዮች ቢያፈራርስም የኤሌክትሪክ መስተጓገልን ቢያስከትልም ብሎም ለጊዜው የሱናሚ ስጋት ተቀስቅሶ የነበረ ቢሆንም የሀገሪቱ ባለስልጣናት ቆየት ብለው የሱናሚ ስጋት ማለፉንና የጃፓን የባህር ዳርቻ ከሱናሚ አደጋ ነፃ መሆኑን አረጋግጠዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ዛሬ አዲስ አበባ ላይ የተጀመረውና ለሁለት ቀናት የሚዘልቀው 49ኛው የአፍሪቃ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ አህጉሪቱን ለገጠማት የጸጥታ ችግሮች ትኩረት መስጠት እንዳለበት ተነገረ። በሌላ በኩል የደቡብ አፍሪቃው ፕሬዚደንት አፍሪካ ሀገራት በአህጉሪቱ የሚታየውን የፍልሰት ለመቆጣጠር ግጭትንና የአለመረጋጋትን መሰረታዊ መንስኤዎች ለመፍታት አብረው እንዲሰሩ ጥሪ አቀረቡ። የጀርመን ወንጀል መርማሪዎች ባለፈው ሳምንት ቅዳሜ መዲና በርሊን በተካሄደ የተመሳሳይ ጾታ አፍቃሪያን ፌስቲቫል ላይ መኪና በማሽከርከር ጥቃት የፈጸመው የ21 ዓመቱ አብዱል ቢ የተባለው ተጠርጣሪ አይኤስ ለተባለው ጽንፈኛ አሸባሪ ድርጅት ታማኝነቱን ቃል የገባበትን ተንቀሳቃሽ ምስል ወይም ቪዲዮ ማግኘታቸውን ገለጹ። ዜናው አበቃ።
የዓለም ዜና አዜብ ታደሰነች አሰማችን።